የካፒና ኩሳችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋው ነኝ። ሲዮን ግርማ ከጎኔ ካፒና ትገኛለች። ሰላም እንደምናመሻችሁ። የዛሬ አርብ ህዳር 12 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በአሶሳ ዩኒቨርሲቲ ተማሪዎች መካከል በተከሰተ ግጭት 3 ተማሪዎች ሞተው 30 በሚሆኑት ላይ የተለያየ ጉዳት መድረሱ ተገለጸ።
ትናንት ሶስት ልጆች እንደሞቱ ይሰማል። ሌሎቹ ተሳስለዋል። አሁን የቆሰሉት እንኳን ሆስፒታል ገብቶ እንደወጡ ነው። በአጠቃላይ 34 እንደሆኑ ይስማ። ከ34ቱ ሶስቱ ልጆች ነው።
ዝርዝሩን ይዘናል። በሌላ ዘገባ ደግሞ በእስራኤል ቴላቪቭና አቅራቢያዋ የሚኖሩ ኢትዮጵያውያን የእስራኤል መንግስት በጊዜያዊነት የሰጣቸውን የመኖሪያ ቪዛ እየተነጠቁ እንደሆነ ተናገሩ።
ግን ተሰኖ በጅምላ ኢትዮጵያኖችን የማስወጣት ነው። እኔ እስከማውቀው ድረስ ካናዳ ፕሮሰስ ያላቸውንም ልጆች ያላቸውንም እንዲሁም ደግሞ አመትም ሁለት አመትም የቆዩትን በሙሉ ያለመቀበል ሂደት አይቻለሁ።
ሙሉ ዘገባውን ይዘን እንመለሳለን። ለሌሎች ዘገባዎችን ጨምረን ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ለዜናዎቹ ጽዮን ግርማ ነኝ። በሰሜን ካሊፎርኒያ በተከሰተው የሰደድ እሳት የሞቱ ሰዎች ብዛት 81 ደርሷል። አሁን እሳቱ እየቆመ ሲሆን ባለስልጣኖችና የአካባቢው ነዋሪዎች ቤተሰቦቻቸውን፣ ወዳጆቻቸውንና ጎረቤቶቻቸውን እየፈለጉ ናቸው። በአሁኑ ወቅት 900 የሚሆኑ ሰዎች የገቡበት እንዳልታወቀ ባለስልጣኖች ገልጸዋል። የገቡበት ያልታወቁት ሰዎች አሃዝ ሲዋዥቅ በመቆየቱ ታዛቢዎችን ግራ ሲያጋባ ቆይቷል። ባለፈው ሳምንት ማብቂያ 1200 ይሆናሉ ተብሎ ነበር። አሁን ግን 900 ናቸው ተብሏል። ቁጥሩ የዋዠቀበት ምክንያት ሰደድ እሳቱ ከተነሳበት ጊዜ አንስቶ ለፖሊስ ከተደረጉት የአስቸኳይ እርዳታ ጥሪዎች መካከል ስለተሰበሰበ መሆኑን የፖሊስ ኃላፊ ተናግረዋል። ትክክለኛው አሃዝ እንደተገኘ ይፋ እንደሚያደርጉ የፖሊስ ኃላፊው ገልጸዋል። ሳውዲ አረቢያ የዓለም የነዳጅ ዘይት ዋጋ እንዲወርድ በማድረጓ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ አመስግነዋል። ፕሬዚዳንቱ ይህን ያሉት ሳውዲ አረቢያ አሜሪካ ይሰራ የነበረ የሳውዲ ተወላጅ ጋዜጠኛን በመግደል ተጠያቂ ናት ቢባልም የዩናይትድ ስቴትስ ፊቷን እንደማታዞርባት በመግለጿ ማግስት ነው። ሳውዲ አረቢያ በነዳጅ ዘይት ምርት ከአሜሪካ ቀጥላ ሁለተኛ ስትሆን በዓለም ደረጃ ወደ ውጭ በመላክ ግን ቀዳሚ መሆኗን ፕሬዚዳንቱ የገለጹት ፍሎሪዳ ሆነው ነው። የነዳጅ ዘይት ዋጋ እንዳይንር ስትል በዓለም አቀፍ ደረጃ በቂ ድፍድፍ ዘይት ትልካለች በማለት ተሞግሳለች። ትላንትና ነገ የሚውለውን የምስጋና ቀን በማክበር ወደ ፍሎሪዳ ከመሄዳቸው በፊት ለጋዜጠኞች የተናገሩት ትራምፕ ከሰብአዊ መብት ስጋት ይልቅ የዩናይትድ ስቴትስ የጸጥታና የኢኮኖሚ ጥቅም ያመዝናል ብለዋል። በጋዜጠኛ ጀማል ሃሾጊ መገደል ምክንያት ሳውዲ አረቢያን ማራቅ ተገቢ አይደለም ብለዋል። ኢንተርፖል ዛሬ ባካሄደው ጠቅላላ ጉባኤ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ያንግ ፕሬዝዳንቱ ሆኖ መርጧቸዋል። ኪም ድርጅቱ በምክትል ፕሬዝዳንትነት ሲያገለግሉ ቆይተዋል። የተኳቸው ሰው የስልጣን ጊዜ በነበሩት 2 ዓመታት ያገለግላሉ። የቻይናው ሚንግ ሃዩንጊ ባለፈው መስከረም ወር ለጉብኝት ወደ ሀገራቸው እንዲሄዱ ሳይመለሱ ቀርተዋል። ወደ በኋላ ግን በጉቦ ክስ እንደታሰሩም ተሰምቷል። የኢንተርፖል ጠቅላላ ጉባኤ በቀጣዮቹ 4 ዓመታት ውስጥ ድርጅቱን የሚመራ ሰው ይመርጣል ተብሏል። በመጨረሻም ሆይዴዳ የተባለችው ቁልፍ የየመን ወደብ ከተማ ላይ አዲስ ውጊያ ከተነሳ በኋላ የተባበሩት መንግስታት ድርጅት ልዑክ ማሪክ ጊፍቲስ ለሰላም ንግግር ለመዘጋጀት የመን ይገኛሉ። በሀገሪቱ መዲና ሰንዓ ካሉት የመንን የሚደግፉ ሁቲ ባለስልጣኖች ጋር ለመገናኘት ቀጠሮ ይዘዋል። በሳውዲ አረቢያ የሚደገፈው የየመን መንግስትና ሁቲዎቹ አማጽያን እስከ መጪው ጥር ወር ባለው ጊዜ ውስጥ ስዊድን ተገናኝተው ድርድር እንዲጀምሩ ለማድረግ ይሞክራሉ ተብሏል። ሁለቱ ወገኖች በቅርቡ ለሚያደርጉት ጥረት ድጋፍ አሳይተዋል። ይሁንና ጋብ ብሎ የነበረው ውጊያ እንደገና በማገርሸቱ ንግግሩ ሊሰናከል የሚል ስጋትም አሳድሯል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የካፒና ኩሳችን ይከተላል። እኔ መስታው ታራካውና ጽዮን ግርማ አብረን ካድማስ እንሻገርንላችኋለን።
Gabina VOA, let's cross boundaries together.
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ወደ መጀመሪያው ዘገባችን ነው እናልፈው። በአሶሳ ዩኒቨርሲቲ ተማሪዎች መካከል በተከሰተ ግጭት 3 የተማሪዎች ሞተው 30 በሚሆኑት ላይ ጉዳት መድረሱ ተገለጸ። የአካባቢው የእምነት አባቶችና ሽማግሌዎች ችግሩን ፈተው ተማሪዎቹን ለማረጋጋት ካስተዳደሩ ጋር እየሰሩ መሆኑንም ተናግረዋል። ሙክታር ጀማል ተጨማሪ ዘገባ አለው።
አሶሳ ዩኒቨርሲቲ በሳምንቱ መጀመሪያ ሰኞ በተከሰከሰ ግጭት ለሶስት ሰዎች ህይወት ህልፈትና ወደ 30 ለሚጠጉት የተለያየ ጉዳትም ምክንያት ሆኗል። በአሶሳ ዩኒቨርሲቲ ያናገርኳቸው እንደሚገልጹት ግጭቱ መጀመሪያ በግለሰብ ደረጃ የተከሰከሰ ቢሆንም እያደር ወደ ቡድንና ብሔር መቀየሩን ነው የሚገልጹልኝ።
በትክክል ግጭት የተፈጠረው ከሰኞ ጀምሮ ነው። ሰኞ ለማረጋጋትና እርቅ ለማፈጸም ተሞክሮ ነበር። እንደገና ደግሞ ትናንትም ተመልሶ ይሄ ነገር ዩኒቨርሲቲው መመራር ነገሩን በቀጣይነት ሰላማዊ የሆነ ነገር ለመፍጠር ውይይት እያደረገ ባለበት ሰዓት ላይ እንደገና አሁንም በሌላ በኩል እንዲሁ ግጭት ተነሳ። ከዛ በኋላ ውይይቱን በማልተቋርጦ ወደ ማረጋጋቱ ስራ ነው የተገባው።
ግጭቱ የተማሪዎች መሀል ነው? በዩኒቨርሲቲ ግቢ ውስጥ የሆነ ነው?
አዎ፣ በዩኒቨርሲቲ ግቢ ነው።
በዚህ ግጭት አሁን ምንድን ነው የደረሰው? አሁን ያለበት ደረጃስ ምንድን ነው?
ይሄ እንግዲህ ያው የተፈጠረ አሁን ለጊዜው የሶስት ተማሪዎች ህይወት አልፏል የሚል መረጃ ደርሶናል።
በዚህ ግጭትም የተለያየ ጉዳት የደረሰ ሲሆን ተማሪዎቹ እርስ በራሳቸው ሲጋጩ በዱላና በድንጋይ ጉዳት መድረሱን ነው ያናገርኩት ሰው የገለጹልኝ። በትላንትና ሁለት ተባብሶ በቀጠለው ግጭት የጸጥታ አካላት ለማረጋጋት በተኮሱት ጥይት የተጎዱ ስለመኖራቸውም ተገልጿል።
በትላንትም ተካርለን ነገሩ ትንሽ አገረሽና ትናንት ሶስት ልጆች በየስ እንደሞቱ የሚሰማዎች ሌሎቹ ቆስለዋል። አሁን የቆሰሉት እንኳን ሆስፒታል ገብቶ እንደወጡ ነው። በአጠቃላይ 34 እንደሆኑ ይስማ። ለ34ቱ ሶስቱ በየስ
ይህንን የጉዳት መጠንና እየተደረገ ያለው የሕክምና ደረጃ ለማጣራት ጥያቄን ቀጠልኩኝ። ስማቸው እንዲገለጽ ያልፈለጉ የሆስፒታሉ ሐኪም የደረሰውን ጉዳትና የሕክምናውን ሁኔታ በተመለከተ ይህንን ነግረውኛል።
ሰኞ ዕለት በነበረው ተማሪ ለተማሪ ግጭት ነበር። ዩኒቨርሲቲ ላይ ስድስት ልጆች ናቸው ተወርፈው የመጡት። ስድስቱም ልጆች ድንጋይ ነው። ጉዳታቸው ግን ይህን ያክል ለስጋት የሚያጋልጣቸው ስላልነበረ ሁሉም ተማሪ ያው ሕክምና አድርገንላቸው ነው ወደ ዩኒቨርሲቲ የተመለሱት። ትናንት በነበረው እንግዲህ ወደ 31 ተማሪ ነበር ተጎድቶ የመጣው። 31 ተማሪ ውስጥ ወደ 2 ተማሪዎች ናቸው በጥይት የተመቱት። ሌሎቹ ግን ያው ትንሽ ድብደባ፣ ዱላ፣ ድንጋይ እና የተለያዩ ነገሮች ናቸው። ከዛ ውስጥ ከሌሊቱ 2 ሰዓት ድረስ ሁለት ተማሪዎች ህይወት ነው ያለፈው። አንደኛው ተማሪ ወደ ሌሊት ወደ 9 ሰዓት አካባቢ ነው ህይወቱ ያለፈው። አጠቃላይ ሶስት ልጆች ናቸው ያው የሞቱት።
አሶሳ ዩኒቨርሲቲ የተከሰተውን ግጭት በተመለከተ በተደጋጋሚ ለምክትል ፕሬዚዳንቱ ዶክተር ሃይማኖት ጥያቄ ለማቅረብ ሙከራ ባደርግም ሊሳካልኝ አልቻለም። ነገር ግን ጉዳዩን ለማረጋጋት የአካባቢው የእምነት አባቶችና ሽማግሌዎች ከተማሪዎች ጋር ውይይት ማድረጋቸውንና ለማረጋጋት መጣራቸውን ሰምቻለሁ። አግኝቼ ካነጋገርኳቸው የአካባቢው ሽማግሌዎች ውስጥ አንዱ የሆኑት አቶ ከፍ ያለው ቶሎሳ በተማሪዎቹ መሃል ይህ ነው የሚባል የጎላ መሰረታዊ ችግር የለም ነው የሚሉኝ።
እኛ እንግዲህ ሁለቱንም እያስተባበልን ያለ ነው። ምን ጥላቻ የለንም ነው። ከመሃላችን እየሄዱ የሚያባብሱ አሉ ይላሉ። እንግዲህ ብዙ ሰዎች ስለሆኑ ብዙ ተማሪ ማነጋገር አይቻልም፣ አይደማመጡም። በግል በመሃልም ስናነጋግራቸው ይሄ ነው ይላሉ። በቃ በመሃል አሁን ደግሞ ከየት እንደተነሳ ባናቅም ይላሉ። በቃ አማራም ከነሱ ነው ይላሉ፣ ኦሮሞም ደግሞ ከአማራ ነው ይላል፣ አማራውም ደግሞ ከኦሮሞ ነው ይላል። ይሄ ነው ብለን እኛ የደረስን ነገር የለም ለጊዜው። አሁን በዚህም ገባልን ነው ምሉ ሁሉ።
አሁን እናንተ ከእምነት አባቶችና ከአገር ሽማግሌዎች ተማሪዎቹን ለማስታረቅና ለማነጋገር ወደ ግቢው መሄዳችሁን ነው አሁን የምሰማው። ምንድን ነው እስቲ እያደረጋችሁ ያላችሁ ታዲያ ይሄንን ነገር ለመፍታትና ለማነጋገር?
እኛ ከየቦታው የሃይማኖት አባቶችንና አካባቢ ሽማግሌዎችን መስተዳደር ጠርቶን ምክር ቤት ሁለት ቦታ ተካፍለን ኦሮሞ አማራ ሳንል በቃ ዝም ብለን ሁለት ቦታ ተካፍለን ሁሉንም ያካተተ ነው ማለት ነው። ያንን ካፍለን አስተባብለን አሁን ማረጋጋቱ ደረጃ ላይ ደርሰናል አሁን ለጊዜው።
ምግብ ሁሉ አንበላም እንወጣለን ብሎ ይያሉ ነበር። አሁን ምግብ እንዲበሉ አድርገናል። ሁለቱም ምግብ በልቷል። አሁን
ተማሪዎቹ በተደጋጋሚ የሚገልጹት በመካከላቸው ጸብ የሚጭሩ አካላት እንዳሉና ይህም በእንጭጩ እንዲቀጭ በተደጋጋሚ ለዩኒቨርሲቲው አመራሮች ብንገልጽም መፍትሄ ሊያገኛል ቻለም ብለዋል። ከዚህ በመቀጠል በትላንትናው ዕለት በተባባሰው ግጭት የጸጥታ አካላት ይህንን ለማረጋጋት የወሰዱት እርምጃ ተመጣጣኝ ባለመሆኑ በመሳሪያ የተጎዱ ተማሪዎችን መኖራቸውን ነው የሚናገሩት። ይህንንና ሌሎችን ጉዳዮች በተመለከተ ከዩኒቨርሲቲው ሆነ ክልሉ አስተዳደር መልስ ካገኘን ይዘን እንመለሳለን። ሙክታር ጀማል ነኝ ከአዳማ።
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በእስራኤል ቴል አቪቭና አቅራቢያዋ የሚኖሩ ኢትዮጵያውያን የእስራኤል መንግስት በጊዜያዊነት የተሰጣቸውን የመኖሪያ ቪዛ እየተነጠቁ እንደሆነ ተናገሩ። በእስራኤል የጥገኝነት ጥያቄ አቅርበው መልስ እስከሚያገኙ ለአመታት በተወሰኑ ወራቶች ልዩነት ይታደስ የነበረውን ጊዜያዊ የመኖሪያ ቪዛ ከዚያ በኋላ ለተጨማሪ ወራት እንደማይታደስ እንደተነገራቸው ነው የገለጹት። በእስራኤል ጉዳያቸውን የያዘው የመንግስት አካል ሀገራችሁ ሰላም ስለሰፈነ ወደ ሀገራችሁ መመለስ ትችላላችሁ የሚል ምክንያት እንደሰጣቸው ለቪኦኤ ጨምረው ገልጸዋል። ኢትዮጵያውያኑ ጥገኝነት ጠያቂዎች ወደ ሀገራቸው ለመግባት በገንዘብም ሆነ አእምሮ ዝግጁ አይደለንም ሲሉ ለሚመለከተው አካል ይግባኝ ጠይቀው ምላሽ በመጠባበቅ ላይ እንደሆኑ ተናግረዋል። መስታወት አራጋው የአፍሪካ ስደተኞች የቦርድ አባልና የማህበረሰብ መሪና ሌሎች ኢትዮጵያውያንን አነጋግራ ተከታዩን ይዛለች።
እስራኤል ጥገኝነት ጠያቂ አፍሪካውያንን ወደ ትውልድ ሀገራቸው ለመመለስ ያወጣቸውን ህግ ተግባራዊ ማድረግ ካቆመች ወራቶች ተቆጥረዋል። በእስራኤል ጥገኝነት ጠይቀው መልስ የሚጠባበቁ ከ40,000 በላይ አፍሪካውያን ስደተኞች ይኖራሉ። ከነዚህ ውስጥ 2,500 ገደማዎቹ ኢትዮጵያውያን እንደሆኑ በእስራኤል የኢትዮጵያ የማህበረሰብ መሪ ይናገራሉ። በሀገራችሁ ሰላም በመስፈኑ በ14 ቀናት ውስጥ እስራኤልን ለቃችሁ እንድትወጡ ከተባሉት ኢትዮጵያውያን መካከል አቶ ሳሙኤል ግርማ አንዱ ናቸው።
በ14 ቀን ውስጥ ከሀገር እንድትወጣ የሚል ወረቀት ነው የሰጡት። ኢትዮጵያ ሀገራችሁ ሰላም ነው አሁን ሂዱ አይነት ነገር ነው የሚለው ይሰጣል። ጠበቃ ያዙ ነው የሚሉት። ያው ጠበቃ እንይዛለን። ከዛ ጠበቃ ስንይዝ ደግሞ የሁለት ወር ያው ከፍለን ይሰጡንና መልሰው እንደገና ደግሞ ይሰለክሉናል። ግን በግል ሄጄ ይግባኝ ብያለሁኝ ቢሮቸው ላይ። እነሱ ፍርድ ቤት ነገር አለ፣ እዛ ሄዳሉኝ፣ እዛ ሄጄ አመልክቻለሁ።
በተመሳሳይ በሀገር ውስጥ የመቆየት ፈቃድ የሚሰጥና በወራት ውስጥ በሚታደስ ቪዛ ከ6 ዓመታት በላይ እንደኖሩና ትዳር መስርተው 3 ልጆችንም እንዳፈሩ ነግረውናል። አቶ ያሬድ ወልድ ማርያም
ሁሉም ስደተኛ በመሳጠቅና በጣም በቃ በችግር ውስጥ ነው የሚኖረው። እስራኤል ያለ ስደተኛ ገንዘብ ያገኝ እንጂ በጣም የሚያሳዝን ነው። በእውነት በጣም የሚያሳዝን ስደተኛ ነው። እንደገና የስራ እድልም የሚሰጡት ካምፓኒዎቹ ገንዘባችንን በመስረቅ የሚገባንን ነገር ባለመክፈል በጣም ነው ከፍተኛ ተጽዕኖ ያለው። ዘረኝነቱም ልክ እንደዛው። ሁለተኛ ደግሞ በየጊዜው እንዲህ አይነት የውጡ ተጽዕኖ የስደተኛ ላይ የሚደረግ ተጽዕኖ በየጊዜው አለ፣ እውነት ነው። አሁን ደግሞ በጅምላ ኢትዮጵያኖችን ኢትዮጵያ ውስጥ አሁን የመጣ ለውጥ ስላለ ሀገራችሁ ሰላም ነው፣ ሀገራችሁ መሄድ ትችላላችሁ፣ ኢንተርቪው ያደረጋችሁትን አልተቀበልንም የሚል 14 ቀን የጊዜ ገደብ በመስጠት ሀገር ለቃችሁ ውጡ ብለዋል። እኛ ደግሞ ሀገር መውጣት እንደማንችል የቻለ ገንዘብ ያለው ጠበቃ ቀጥሮ ለጊዜው የአንድ አመት የስምንት ወር ጊዜ ለማራዘም እስከ 8,000 የእስራኤልን ሼኬል በመክፈል ጠበቃ ቀጥሮ እየተከራከረ ነው ያለው። እኛ ደግሞ አቅም የሌለን ሰዎች አንዳንድ የይግባኝ ደብዳቤዎችን በማዘጋጀት እዚህ እስራኤል ሀገር ሂዶ የተባልንበት ይግባኝ ጠይቆ የተባልንበት ቦታ ደብዳቤ ይዘን ሄደናል። መልሱን በአንድ ወር ውስጥ እናሳውቃቸዋለን ብለዋል። ኦልሬዲ 20 ቀን አልፎታል እንግዲህ እኔ ራሴ ካመለከትኩኝ ማለት እና መልስ አላገኘውም። በዚህ ሂደት ላይ ነው ያለሁት። ግን ተጽዕኖ በጅምላ ኢትዮጵያኖችን የማስወጣት ነው። እኔ እስከማውቀው ድረስ ካናዳ ፕሮሰስ ያላቸውንም ልጆች ያላቸውንም እንዲሁም ደግሞ አመትም ሁለት አመትም የቆዩትን በሙሉ ያለመቀበል ሂደት አይቻለሁ አሁን ባለው ሁኔታ።
ሌላው ኢትዮጵያዊ ለአመታት በእስራኤል በጊዜያዊ ቪዛ የኖሩት አቶ ሞገስ ሙልጌታ ናቸው።
እዚህ ሀገር ረጅም ጊዜ ቆይተናል። ምናልባት እኔ ራሴ ከ10 ስንታመት በላይ የቆየሁ ሰው ነኝ። 20 አመትም 30 አመትም እዚህ ሀገር ብትቆይ ምንም አይነት እንደሌላው ሀገር ህጋዊ ሆነሽ የመኖሪያ ፍቃድ ወይ ደግሞ አንዳንድ ነገሮችን የማግኘት እድሉ በጣም የጠበበ ነው፣ የለም ነው የሚባለው። ቢሆንም ግን ጊዜና ወቅት እየጠበቁ ብዙ ጊዜ ሊያስወጡ ሊያባርሩን እየሞከሩ ነበረ። አሁንም ደግሞ ካለው ሁኔታ እግር በእግር ተከትለው የአብይ መንግስት እያመጣ ያለውን ሪፎርም ተከትለው ምናልባት ተከታትለው ይመስለኛል ይሄ እንዲህ አይነት ሁኔታ ስለሆነ በቃ ከሀገራችሁ አሁን መውጣት አለባችሁ የሚል ነገር እንትን ብለው በማለት ብዙ ስደተኞች አለን። አፍሪካውያን ስደተኞች ብዙዎች አለን፣ ግን ኢትዮጵያውያኖችን ብቻ ወስድ ነው እንደሚያስወጡንና በዚህ ላይ ውሳኔ እንደደረሱ ያው መረጃው ደርሶን ግስክልም ደግሞ ብዙ ሰዎች ተቀምጠዋል እና ይሄንን ነገር ለመጠየቅ አንዳንድ እንቅስቃሴዎችን እያደረግን ነው። አዎ በትክክል ውጡ ተብለናል። ስቲል አሁን ራሱ ቀኑን ባላሳውሰውም አሁን ከአንድ ከሁለት ከሶስት ቀን በፊት ሰዎች እየተያዙ እንደሆነም ሰምቻለሁኝ። እኔ በዚህ ሰዓት ውስጥ መሄድ የምችልበት ኮንዲሽን ውስጥ አይደለም ያለው። ምናልባት ከካፒታል ጋር ከምናምን ጋር ተያይዞ ሳይሆን ያው ካለው ነገር ጋር ማለት ነው። ምክንያቱም ልጆች እዚህ አፍርተሽ ምንም ቢሆን የተወሰነ ነገሮችን ክፉ ደጉን አይተዋል። ገብቻል። በዚህ ባልተረጋጋ ሁኔታ ውስጥ ምንም የማያውቁትን ልጆች ሄደሽ ይዘሽ ሄደሽ የሚፈጠረውን ነገር ስለማናቅ ከልምድም አኳያ አሁንም የተረጋጋ ነገር እስከሌለ ሰዓት ድረስ ተደብቆም የሚቻል ነገር አይመስለኝም። አሁን ካካሄዳቸው እና ያ ነገር ክብደት ስላለው ነገሩን ከግምት አስገብተው የምንቆይበትን ነገር እንዲያመቻቹልን ነገር ነው። እንግዲህ ምናልባት እንግዲህ እንደ ምንም ያደረግነው ነገር እንደምንወስ በምንወስ ደረጃ ያለ ነው። በዚህ ደረጃ ነው።
በእስራኤል የአፍሪካ ስደተኞች ጉዳይ የቦርድ አባልና የማህበረሰብ መሪ አቶ ሞላ ሚካኤል ከዛሬ ነገ ጥያቄያቸው ምላሽ እንደሚያገኝ ተስፋ በማድረግ በጊዜያዊ የመኖሪያ ቪዛ በእስራኤል እንደኖሩ ይናገራሉ።
ከተጀመረ እንግዲህ ሁለት ወር አካባቢ ቪዛውን የሚያድስ በየጊዜ የሚያድስ ቪዛ በመንጠቅ እዛ ደግሞ ብዙ ሰው በአብዛኛው ከአምስት ዓመት በላይ ቆይታ ያደረገው ሰው ሀገራችን ሰላም እያሉ እየነጠቁ ነው። ከዛም እንግዲህ የሚቀጥለው ደረጃ ምንድን ነው? እንደተለመደው ማሰር እና ከሀገር ማስወጣት። በከፊል ወደ ጠበቃ የሄዱበት መንገድ አለ። እኛ ደግሞ ሌሎቻችን ያው ተሰባስበን አንድ የሆነ መፍትሄ የሚያፈላልግ ኮሚቴ መርጠናል። ከዩኤን አካላትም ከሌሎችም ለመደራደር ኮሚቴ ተቋቁሟል። ስራውን እየሰራ ነው።
ኢትዮጵያውያኑ ላይ ብቻ ያተኮረው ጊዜያዊ የመኖሪያ ቪዛ እድሳት ክልከላ በእስራኤል መንግስት በድጋሚ እንዲታይና የተሰጣቸው የጊዜ ገደብ እንዲራዘም ጥያቄ እንዳቀረቡ አቶ ሞላ ይናገራሉ። ኢትዮጵያውያኑ ላይ ብቻ ያተኮረው የጊዜያዊ የመኖሪያ ቪዛ እድሳት ክልከላ ጉዳይ በእስራኤል መንግስት በድጋሚ እንዲመረመር ከሌሎች በተመሳሳይ ችግር ውስጥ ከሚገኙ ኢትዮጵያውያን ጋር በጋራ በመሆን ተደጋጋሚ ጥያቄ በማቅረብ ላይ እንደሚገኙ አቶ ሞላ ይናገራሉ።
ኢትዮጵያዊ 2500 ነው። የኤርትራ ወደ 40 ነበር። አሁን ግን ቁጥሩ ቀንሷል። ካናዳና አንዳንድ ሀገሮችን በመሄድ የሱዳን ወደ 4 የነበሩት አሁን ቁጥሩ ቀንሷል። በድምሩ 30-48 ስደተኛ እስራኤል ሀገር አለ። መልእክታችን ያው እስራኤል መንግስት ጊዜ እንዲሰጠን ነው። በተለይ አሁን በዚህ ጉዳይ ላይ እንደበፊት ለምሳሌ አሁን ጥገኝነት ስጠይቅ ከዚህ በፊት እኔ ወደ ሀገሬ መመለስ እንደማልችል የነበረው ስራ ተቃውሜ ነው ያለ። ግን አሁን ግን ለውጥ አለ ከተባለ ግን ያን ለውጥ ደግሞ በንጻራዊ እደግፋለች በተወሰነ ደረጃ። ነገር ግን ጊዜ ስጡኝ ነው እኔም እያልኩ ያለው እና የኔም መሰሎች ደግሞ አሉ ከኔ ጋርም አሁን እየጠየቅን ያለ ነው። የተወሰነ ጊዜ ስጡ እያለ ነው።
በእስራኤል ለአመታት ስንኖር በአጭር ጊዜ ውስጥ ውጡ እንባላለን የሚል ግምት ፈጽሞ አልነበረንም ይላሉ ኢትዮጵያውያኑ ጥገኝነት ጠያቂዎች። ወደ ሀገራችን ለመግባት በገንዘብም ሆነ በአእምሮ ዝግጁ አይደለንም ሲሉ ለሚመለከተው አካል ይግባኝ ጠይቀው ምላሽ በመጠባበቅ ላይ እንደሆኑ ለቪኦኤ ተናግረዋል።
የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የአፍሪካ ዋንጫ ሳይክሊንግ ሻምፒዮን ውድድር ዛሬ በአስመራ ከተማ ተጀምሯል። ኤርትራ በአህጉር ደረጃ የሚካሄደው ውድድርን ስታስተናግድ ለመጀመሪያ ጊዜዋ ሲሆን በዚህ ውድድር የኢትዮጵያ ቡድንም ለመጀመሪያ ጊዜ በአስመራ እየተወዳደረ ነው። በዛሬው ዕለት ውድድሩ ኤርትራና ኢትዮጵያ ቡድኖች ቀንቷቸዋል ይለናል የአስመራው ሪፖርተራችን ብርሃነ በረሀ።
የ2018 የአፍሪካ የብስክሌት ዋንጫ ውድድር ዛሬ ሲጀመር ኤርትራ በሁለቱም ጾታዎች ድል ተቀዳጀች። ዛሬ በአስመራ ጸጸራት ጸዓዳ ክርስቲያን መንገድ የጀመረውና የኤርትራ፣ የኢትዮጵያ፣ የደቡብ አፍሪካና የናይጄሪያ ብሔራዊ ቡድኖች የተሳተፉበት አንዱ ዙር የሚሸፈን 18 ኪሎ ሜትር የሴቶች የጊዜ ውድድር የኤርትራ ሴቶች ቡድን በ25 ደቂቃ 18 ሴኮንድ በሆነ የሆነ ፈጣን ሰዓት በማስመዝገብ ቀዳሚውን ስፍራ ሲይዙ የኢትዮጵያ ብሔራዊ ቡድን ውድድሩን በ25 ደቂቃ ከ28 ሴኮንድ በመጨረስ ሁለተኛውን ቦታ ሲይዝ የደቡብ አፍሪካ የሴቶች ቡድን ደግሞ 25 ደቂቃ ከ38 ሴኮንድ በሆነ ሰዓት የሶስተኛውን ደረጃ ይዘዋል። የኤርትራ፣ ኢትዮጵያ፣ ቤኒን፣ ደቡብ አፍሪካ፣ ግብጽና ሩዋንዳ ብሔራዊ ቡድኖች የተሳተፉበት የወንዶች የጊዜ ውድድር ሁለት ዙር የሚሸፍን የ36 ኪሎ ሜትር ሲሆን የኤርትራ ብሔራዊ ቡድን ውድድሩን 41 ደቂቃ ከ35 ሴኮንድ በመግባት ፈጣን ሰዓት በማስመዝገብ ቀዳሚውን ቦታ ሲይዝ የሩዋንዳ ብሔራዊ ቡድን በ44 ደቂቃ ከ21 ሴኮንድ ሁለተኛው ቦታ ይዟል። የኢትዮጵያ ብሔራዊ ቡድን ደግሞ በ44 ደቂቃ ከ59 ሴኮንድ በመግባት ሶስተኛውን ደረጃ ይዟል። የ2018 የአፍሪካ ብስክሌት ዋንጫ ነገ በግል የጊዜ ውድድር ይቀጥላል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
የተከታተላችሁ ተገኙት ካፒና ቪኦኤ ነው። ብርሃነ በርሀን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በሳውዲ አረቢያ በሚመራው ጥምረት የሚደገፈው የየመን መንግስትና ሁቲ አማጽያን ለሰላም ድርድር ለመቀመጥ ዝግጁ መሆናቸው ተሰምቷል። የተባበሩት መንግስታት ድርጅት ይመራዋል የተባለው የሁለቱ ወገኖች ንግግር ለአራት አመታት የዘለቀውና ዛሬ በአለም እጅግ አሳሳቢ ከሚባሉ ሰብአዊ ቀውሶች የአንዱ ምክንያት የሆነው ጦርነት ያስቆማል የሚል ተስፋ አሳድሯል። የቪክተር ቢቲ ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ከየመን ጎን መቆም ለምርጫ የሚቀርብ ወይም አማራጭ ያለው ጉዳይ አይደለም ብለዋል የሳውዲ አረቢያ መሪ ንጉስ ሳልማን ቢን አብዱል አዚዝ አል ሳዑድ።
ከየመን ጎን መቆም የምርጫ ጉዳይ አይደለም፣ ግዴታ እንጂ። በኢራን የሚደገፉ ታጣቂዎችን እየተፋለመ ላለው የየመን ሕዝብ ድጋፍ እንድንሰጥ የሚገፋን ተግባር ነው።
በሌላ በኩል ደግሞ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የውሳኔ ቁጥር 2216 መሰረት የፖለቲካ መፍትሄ እንዲገኝም ሀገራቸው ስትሰጥ የቆየችው ባሉት ተከታታይ ድጋፍ እንደምትቀጥል ንጉሥ ሳልማን ለሀገራቸው ዓመታዊ የመማክርት ሸንጎ የሳዑዲ አሹራ መጅሊስ ዛሬ ባደረጉት ንግግር አረጋግጠዋል። ሁቲዎቹም ቢሆኑ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና የየመን አጋሮቻቸው ላይ የሚያካሂዱትን የድሮኖችና የሚሳይል ጥቃት እንደሚያቆሙ ትናንት አሳውቀዋል። ሰላም የሚፈልጉ ከሆነም ስለ ሰላም እንነጋገር ዘንድ ለመቀመጥም ዝግጁ ነን ብለዋል ሁቲዎቹ። እጅግ የገዘፈ ቁጥር ላለው ሲቪል ሕዝብ እልቂት ሰበብ የሆነው የየመን ጦርነት እንዲቆም ለማድረግ በሪያድ ላይ ዓለም አቀፍ ጫና እየበረታ መጥቷል። ጦርነቱ ዛሬም ቀጥሎ ስለመዋሉ ሪፖርቶች እየተሰሙ ሲሆን ቁልፍ ነው በሚባለው ሆዴይዳ ወደብ ላይ ውጊያው እንዲቆም የሚጠይቅ የውሳኔ ሐሳብ ረቂቅ በጸጥታ ጥበቃ ምክር ቤቱ ውስጥ እየተሽከረከረ ነው። ካለበለዚያ የመናውያን እጅግ የከፋ ጠኔና ቸነፈር እፊታቸው ላይ ተጋርጧል። ሳዑዲ አረቢያ ከየመን ጦርነት ሌላ አልጋወራሽ ልዑል መሐመድ ቢን ሳልማን አዘውታል ሲል የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ በደረሰበት ድምዳሜ ኢስታንቡል ቱርክ ውስጥ በተገደለው ጋዜጠኛ ጃማል ካሾግዢ ጉዳይም ውግዘትና ጉሸማው እየጠናባት መጥቷል።
ወደ ተከታዩ ዘገባችን እናልፋለን። ህዳር ሲታጠን ይባላል። ልክ የዛሬ 100 ዓመት ኢትዮጵያ ውስጥ ከህዳር 7 እስከ 20 ባሉት ቀናት የተከሰተው ወረርሽኙ ንዳዱ ትክትኩ ተስቦ በብዙ ሺዎች የሚቆጠር ህዝብ ገላፈቻ ማለቱ በታሪክ ይነገራል። ንጉሴ አክሊሉ የታሪክ ጸሐፊውን ብላታ መርሴ ሀዘን ወልደ ቂርቆስን ጠቅሶ እንደነገረን በአዲስ አበባ 10,000 በሌሎች የኢትዮጵያ ክፍሎች 50,000 በድምሩ 70,000 ህዝብ በህዳር በሽታ ሞቷል። የከተማው ከንቲባ ወሰኔ ዘአማኑኤል ልክ በዛሬው ቀን ከሞቱት አንዱ ነበሩ ይላል ንጉሴ። ተከታዩን አድርሶናል።
መስከረም ሲጠባ ህዳር ሲጣጠን ልክልሻለው ልቤን በሳጥን ተብሎ ልክ የዛሬ 100 አመት ህዳር 12 ቀን 1911 ዓመተ ምህረት ተገጥሞ ነበር። ጥላሁን ገሰሰም ከዛ በኋላ እንቺ ቁልፉን ሰጅ የልቤን መክፈቻ ገልጠሽ ተቀመጪ ከሴት አንቺ ብቻ ብሎ ነበር። ልክ የዛሬ 100 አመት ባለፈው ሳምንት ሲነገር እንደሰነበተው የመጀመሪያው የዓለም ጦርነት በሚካሄድበት ወቅት ከአውሮፓ አካባቢ በነፋስ አማካይነት በመላው ዓለም ላይ የተሰራጨው የወረርሽኝ የንዳድ የትክትክ የተስቦ በሽታ ኢትዮጵያም ጎራ ብሎ ብዙ ሰው ጨረሰ ይሉናል ታሪክ ጸሐፊው ብላታ መርሴ ያዘን ወልደ ቂርቆስ የዘመን ትዝታዬ በንግስተ ነገስታት ዘውዲቱ ዘመነ መንግስት በሚለው መጽሐፋቸው። በተለይም ከህዳር 7 እስከ 20 ባሉት 14 ቀናት ውስጥ በአዲስ አበባ 10000 ያህል በመላ ኢትዮጵያ ደግሞ 40000 በተክላለው 50000 ሰው በዚሁ በሽታ እንደሞተ ነው። በሽታው ወዲያው ይዝና ትኩሳት ይለቅና ሰውን ይጥለዋል በዚያውም ደግሞ ይገለዋል እና ብዙ ሰው አለቀ በዚህ ምክንያት። ብላታ መርሴ ያዘን ወልደ ቂርቆስ እንደሚሉት በዚሁ ዕለት ከሞቱት ሰዎች መካከል አንደኛው ዛሬ ማለት ነው ህዳር 12 1911 የዛሬ 100 ዓመት ከንቲባው ወሰኔ ዘአማኑኤል ናቸው። እንዲሁም ደግሞ ሲውዱናዊው የሚሲዮን መምህር ሴድር ክሩዌስት የሚባሉም እንደዚሁ ችግረኞችን ህመምተኞችን ሲረዱ በዚሁ በሽታ ተይዘው መሞታቸው ይነገራል። በሽታ ወረ በወቅቱ የኢትዮጵያ ንግስተ ነገስታት መሪ የነበሩትን ዘውዲቱ ምኒልክንም አልጋወራሻቸውን ተፈሪ መኮንን እንዲሁም ባለቤታቸውን ግርማዊት ተገመነንንም ጎብኘት እንዳረጋቸው ይነገራል። በዚያን ጊዜ ሬሳ ወስዶ የሚቀብር ጠፍቶ ባል የሚስቱን አስከሬን ተሸክሞ ይዞ ሄዶ ይቀብር እንደነበረ ቤተክርስቲያን ማድረስ ስላልተቻለ ሰው በየቤቱ በየራሱ ቤት የቀብሩ ስነ ስርዓት ይፈጸም እንደነበረ በአንድ ጉድጓድ ውስጥ 2-3 ሰዎች ይቀበሩ እንደነበረ ያ ደግሞ የተቀበረው አስከሬን እንደገና ሽታና ማዓዛ ሲያመጣ በዛ ሚክሮብ አማካይነት ደግሞ ሌላው ሰው እንዳይያዝ ተብሎ መዘጋጃ ቤት የኋላ ኑራ እየነሰነሰ ያንን አስከሬን ሽታውንም ሆነ ሌላውን ነገር ሊያጠፋው እንደቻለ ይተረካል። እና ዛሬ ይኸው ልክ 100 አመቱ ሆነ። ታሪክ ነውና እናስታውሰው ብለን ነው። በዚህ በመጸው የነፋስ ወቅት ከአውሮፓ ወደ ኢትዮጵያ መጥቶ ማለት ነው። ልክ የዛሬ 100 አመት መስከረም ሲጠባ ህዳር ሲታጠን ልክልሻለሁ ልቤን በሳጥን እንቺ ቁልፉን ውሰጅ የልቤን መክፈቻ ገልጠሽ ተቀመጪ ከሴት አንቺ ብቻ አበቃው።
የዛሬው ፕሮግራማችንን በዚህ በጀመርነው ሙዚቃ ወደ ማጠናቀቁ ነው። በፌስቡክ @amharic በትዊተርም እንዲሁ #gabinavien በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበሮ ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርም። አልፈሪዶ ሳንቶስም አብሮን ነበረ። ጉዟቸው የተመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ። Then I'll come.
እንዲ ገባሽ ብዬ ብረጋጋ እያስልሰናጋ አይን ያወጣ የባረዳ ይመጣ
tunen radon esagale america